ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ክፍል 2 ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በመጽሐፍ ዓለም ዝግጅታችን በታዋቂው ደራሲ ባቤ ጉበኛ የተጻፈውን አልወለድም መጽሐፍ ትረካ ክፍል 7 አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል።
ቅዳሜ የካቲት 1 ቀን የወያኔ ጦር በሞያሌ ህዝብ ላይ ባካሄደው ፍጅት ምክንያት ሸሽተው ወደ ኬንያ የገቡ በብዙ ሺህ የሚቆጠሩ ኢትዮጵያውያን ስደተኞችን የኬንያ ቀይ መስቀል ድርጅት የመጀመሪያ እርዳታ ያደረገላቸው መሆኑ ታውቋል። ኬንያ የገቡት ስደተኞች የወያኔ አጋዚ ጦር ያደረሰባቸውን ግፍ ለዓለም አቀፍ የዜና አውታሮች የገለጹ ሲሆን ብዙዎቹ ረዳት የሌላቸው መሆናቸውን ገልጸው የዓለም አቀፉ ህብረተሰብ እርዳታ እንዲያደርግላቸው ተማጽነዋል። በዓለም አቀፍ ደረጃ እርዳታ እየተሰበሰበ ወደዚያው እየተላከ መሆኑን አንዳንድ ምንጮች ይገልጻሉ። በሌላ በኩል ኢቢሲ በሚል ስም የሚጠራው የወያኔ ዜና ተቋም ወደ ኬንያ የተሰደዱ ዜጎች ቁጥር 39825 መሆኑን በዘገባው ላይ መጥቀሱ ምንም እንኳን ተሰዷል ከተባለው ከ60 ሺህ በጣም ቢያንስም ብዙዎችን አስከርሟል። ከዚህ ጋር በተያያዘ ሐሙስ መጋቢት 6 ቀን 2010 ዓ.ም ጠዋት ላይ የኦሮሚያ የፍትህ ቢሮ ቃል አቀባይ አቶ ታዬ ደንደን የወያኔው የኮማንድ ፖስት አባላት መታሰራቸውን በመግለጽ የዜና ምንጮች ዘግበዋል። አቶ ታዬ የታሰሩት አዲሱ ገበያ ከሚገኘው ቤታቸው ወጥተው ወደ ስራቸው መሄድ ላይ እንዳሉ ሲሆን የታሰሩበት ምክንያት በቅርቡ ለአሜሪካ ድምፅ ሬዲዮ ስለ ሞያሌው ግድያ ጉዳይ በሰጡት ቃለ ምልልስ ዜጎች በዚያ አካባቢ የተገደሉት በስተት ወይም በአጋጣሚ ሳይሆን ሆን ተብሎ በተቀነባበረ እርምጃ ነው በማለታቸው ነው ተብሏል። አቶ ታዬ ከዚህ በፊት ሽብርተኝነት በሚል የሐሰት ክስ መጀመሪያ 3 ዓመት ከዚያም 7 ዓመታት በወያኔ የታሰሩ መሆናቸው ይታወሳል። የነዳጅ ማዕቀቡ እንደቀጠለ እየተነገረ ሲሆን በተለያዩ ከተሞች በየነዳጅ ጣቢያዎቹ የሚታየው ሰልፍ የነዳጅ እጥረት መኖሩን ያመለክታል ተብሏል። በሌላ በኩል የወያኔው አገዛዝ ባለስልጣኖች በአገሪቱ ለአንድ ወር የሚበቃ ነዳጅ ስላለ በአሁኑ ወቅት የነዳጅ እጥረት አልተከሰተም በሚል እያስተባበሉ ሲሆን በየማደያዎቹ የሚታየው የተሽከርካሪዎች ሰልፍ ከዜጎች ያልሆነ ስጋት የመነጨ እንጂ የነዳጅ እጥረት ስላጋጠመ አይደለም በሚል በህዝብ ውስጥ ውዥንብር ለመንዛት እየሞከሩ ነው። የአውሮፓ ህብረት ሀገሮች ወደ ሀገራቸው የሚመልሷቸውን ስደተኞች በማይቀበሉ ሀገሮች ላይ የዲፕሎማቲክ ቪዛ ማዕቀብና ሌሎች እርምጃዎችን የሚወስዱ መሆናቸውን ገልጸዋል። ምንም እንኳን ከአፍሪካ አውሮፓ የሚጓዙ ስደተኞች ቁጥር በዚህ ዓመት በጣም ቢቀንስም አውሮፓ ከሚደርሱ ስደተኞች መካከል ከግማሽ በላይ የሚሆኑት ወደ አገራቸው እንዲመለሱ ይገደዳሉ ተብሏል። አንዳንድ የአፍሪካ አገሮች ዜጎቻቸውን ለመቀበል ፍቃደኛ ባለመሆናቸው የአውሮፓ አገሮች የዲፕሎማቲክ ቪዛ እቀባ የሚያደርጉ መሆናቸውን በመግለጽ የማስፈራሪያና የማስጠንቀቂያ መግለጫ አሰራጭተዋል። ከዲፕሎማቲክ ቪዛ እቀባ በተጨማሪ ስደተኛን በመመለስ በኩል ትብብር ከማያሳዩ አገሮች ለሚመጡ ዜጎች የቪዛ መግጃውን ጊዜ በማራዘም ለቪዛ የሚከፈለውን ገንዘብ በመጨመርና የአጭር ጊዜ ጉብኝትን በመሰረዝ ተጨማሪ ቅጣት ለማድረግ ያቀዱ መሆኑን ገልጸዋል። በአፍሪካ የመጀመሪያዋ የሴት ፕሬዝዳንት ናቸው የሚባሉት የሞሪሺየስ ፕሬዝዳንት በሙስና ምክንያት ከስልጣናቸው እንዲወርዱ የተጠየቁ ሲሆን ሴትየዋ ጥፋተኛ አይደለም በማለት ከስልጣን እንደማወርዱ ማስታውቋል። ፕሬዝዳንት አማና ፋኪም ከአንድ መንግስታዊ ካልሆነ ድርጅት በወሰዱት ክሬዲት ካርድ $7,000 የሚያወጣ የቅንጦት የግል ዕቃ ገዝተዋል የሚል ክስ የቀረበባቸው ሲሆን ከስልጣን በአስቸኳይ እንዲወርዱ ተጠይቀው የነበረ መሆኑም ይታወቃል። የአገሪቱ ጠቅላይ ሚኒስትር ፕሬዝዳንቷ ቀደም ብሎ በሰጡት መግለጫ ባለፈው ሰኞ የአገሪቱ 50ኛ የነጻነት በዓል ከተከበረ በኋላ ከስልጣን ይነሳሉ በሚል የተናገሩ ቢሆንም ሚስ ፋኪም አንዳንድ ጠላቶቻቸው በሚያካሄዱት የስም ማጥፋት ዘመቻ ሰለባ የሆኑ መሆናቸውን ገልጸው በካርዱ የተጠቀሙበትን ገንዘብ የመለሱ መሆናቸውና ከስልጣን ለመውረድ ሐሳብ እንደሌላቸው አስታውቀዋል። የሩዋንዳ መንግስት በከተማዋ በኪጋሌ ውስጥ የሚገኙ መስጊዶች ለጸሎት የድምጽ ማጉያ እንዳይጠቀሙ የከለከለ መሆኑ ታውቋል። ለመከልከሉ የተሰጠው ምክንያት በቀን 5 ጊዜ ለጸሎት የሚጠራው ድምጽ የከተማዋ ነዋሪዎችን ጸጥታ ይነሳል የሚል ነው። የሙስሊም ተውካዎች መንግስት የወሰደው እርምጃ በጽኑ የተቃውሞ ሲሆን መስጊዶቹ ድምጽ እንዲቀንሱ መጠየቅ ነበር እንጂ መከልከል አግባብ አይደለም ብለዋል። በሌላ በኩል ባለፈው ሳምንት 700 የሚሆኑ ቤተክርስቲያኖች ትክክለኛ የአንጻ ፍቃድ ባለመያዝና በድምጽ ማጉያ በመረበሽ ምክንያት እንዲዘጉ ትዕዛዝ የተሰጠ መሆኑ ሲታወቅ አንዳንዶቹን አማኞቻቸውን ያልሆነ ትምህርት ይሰጣሉ በሚል እንዲዘጉ ተደርጓልም ተብሏል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
Yeah. አገሬ ጅረት ነው ገደልና ሜዳ ውሸት ነው ውሸት ነው በበጋ ፀሐይ አትፋጅም ክረምቱም አይበርድም 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 እንስሳታራዊት የሚፈነጩበት ከወጥመድ ሳይገቡ ሳይነካቸው ጣላት እዚያ ለነጻነት በሀገር መመካት በተወላጅነት በባለቤትነት እዚያ ለነጻነት ጎመኑ ስብጮማ ቆሎ ክትፎ ስጋ ድርቆሹ ፍትፍት ነው ቃሪያውም ክትሰንጋ ጠጁ ነው ወለላ ከጎኛ ኪነጥቃት የመንደሩ ጠላ እህሉ ጣም አለው እንጀራው ያጠግባል ጭፈራው ዘፈኑ ችግርን ያስረሳል እዚያ ዘመድ አለ ሁሉም የእናት ልጅ ነው ሁሉም የአባት ልጅ ነው ጠላትም አንዳንዴ መጣል መቃብር ባላጋራም ቸር ነው ያገር ልጅ ሲቸገር ገነት ነው ሀገሬ
ሽርመ መስሳ ሰባት አመት ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
በአቤ ጉበኛ ሐምሌ 12 ቀን 1965 ዓመተ ምህረት አዲስ አበባ። ክፍል 7 በህይወት ዘመኔ ሁሉ ያለማቋረጥ ታግዬ የ52ኛውን የመወለጃዬን ዓመት ባለፍኩ በአምስተኛው ቀን ሁለመናው ወደ ተለዋወጠባት የተወለድኩባት ከተማ ሄድኩ። ወደ ከተማዋ ስገባ ሁኔታው ሁሉ አላስደሰተኝም። በእያንዳንዱ ሰው ግንባር ላይ የፍርሃትና የጥርጥር መልክ ይታያል። እግሩ በቻለ ተዝናንቶ ሲራመድ የማየው የወታደር አለቃ የሆነ ብቻ ነበር። ገራሙና ሰላማዊው ህዝብ በሚኖርባት ከተማ የጦር ታንኮች መኪናዎችን መንገድ አጣበዋቸው እንዲያውም መተላለፊያ ከልክለዋቸው ይታያሉ። ድግን ድግን መትረየስና ዘመናዊያን ጠመንጃዎች ይዘው ሽጉጥና ሳንጃ ታጥቀው በራሳቸው የብረት ቁር ደፍተው የሚንጎራደዱ ወታደሮች በየመንገዱ ይተራመሱ ነበር። ሰልፉ ለምን እንደሆነ ግን አልገባኝም። በአገር ውስጥ የመንግስት ለውስጥ መደረጉንና ወታደራዊው አገዛዝ በጣም መጨማለቁን ባውቀም እርስ በርስ የተደረገ ልውውጥ ይህን ያህል ትርምስ የሚያስፈልገው መሆኑ አልገባኝም። ጊዜውም ዘግይቷል። ለውጡ ከተደረገ 4 ዓመት አልፎት አምስተኛውን ጀምሯል። የቆየውን ማማረር አዲሱን ማመስገን ልማዱ የሆነው የዚህ ዓለም ወረተኛ ህዝብ ከአዲሱ መንግስት ጋር ጨርሶ የተሰላቸ ይመስላል። በመጀመሪያ ጊዜ በየቦታው ሲጨፍርና ሲፈነድቅ የነበረው ዛሬ አንገቱን እየቀለሰ ይሄዳል። ለህዝብ ጥቅም የተነሱ ይመስሉ የነበሩት ወታደራዊ ባለስልጣኖችም ህዝቡን ባለማመንና በመጠራጠር ያላቸውን ኃይል ለማሳየትና ለማስፈራራት ታጥቀው የተነሱ ይመስላል። ድሮ ሲቪል ባለስልጣኖች የነበሩባቸው መስሪያ ቤቶች ሁሉ በዩኒፎርምና በሜዳሊያ ባጌጡ ወታደራዊ ሹማምንት ተሞልተዋል። ከሚኒስትር እስከ ክፍል ሹም ያሉት ሹማምንት የጦር መኮንኖች ከመሆናቸውም በላይ ለተላላኪነት የቆሙት እንኳን ተራ ወታደሮች ብቻ ነበሩ። ያ ሁሉ ሰላማዊ ሰራተኛ ወዴት ደረሰ? ከሰላማዊ ሰራተኞች መካከል በቀድሞ ቦታቸው ላይ ያሉት ወታደራዊ ነክ የሆኑት የፖሊስ ባልደረቦች ብቻ ነበሩ። من البات عندك يتورنت وري تسمتو يا غرو حزب كله بمولو وتتدر هنا يهون انيا استاديا لمن كرن انجا يكلو كراغالتو ينبر بسمو يمسماو فصمو وتتدراوي قراج فلاجنت بني ماغر لاي درسو يهون بمتن انكوا بيهون ينبرن النصانت عتنو يهون برغت يكلو تكشا مسايت يغزا وغنن እያስፈራሩ ለመግዛት ይሆን ሀገራችንና ራሳችንን እንዲጠብቁ ያሰለጠናቸው የመከላከያ ኃይላችንን ሁሉ አምነን አደረ አይሰጠናቸው በነሱች ያለው መሳሪያ ሁሉ የኛ ነው በማለት ባዶጃችንን ለመቀመጥ የደፈርንባቸው ወንድሞቻችን በገዛ ኃይላችን እኛኑ መልሰው ለማጥቃት አስበው ይሆን አይደረግም ይህን የመሰለውን ስሜት እያሰላሰልኩ በየቦታው እንድትቆምና እንድትፈተሽ የምትገደደውን ላንድ ሮቨር መኪናዬን እየነዳው ከሁለት ሶስት ታላላቅ መስሪያ ቤቶች ከደረስኩ በኋላ ድሮ የማውቃቸው ባለስልጣኖች አንዱንም ሳላገኝ ከመስሪያ ቤቱ በር ጠመንጃ ይዘው ከቆሙት ዘበኞች ጋር ብቻ ትህትና በራቀው ንግግር እየተነጋገርኩ ተመለስኩ። ከዚያም ድሮ አርፍባት ወደ ነበረው ኑቫኖ ሆቴል ወደሚባለው ሆቴል ሄድኩ። የሆቴሉ ስም ተለውጦ ማርሻል ጃፈሮስ ሆቴል በሚል አዲስ ስም ተሰይሞ አገኘሁት። በሆቴሉ ቡና ቤት በረንዳ ተሰብስበው ሰንጠረሽ፣ ካርታና ሌሎችንም ጨዋታዎች የሚጫወቱት የጦር መኮንኖች ብቻ ነበሩ። ነገሩ አዲስና እንግዳ ሆነብኝ። አንት የማቀው የሀገር ህዝብ ትርኢት ናፈቀኝ። ቢከፋም ቢበጅ ወታደሩና ሲቪሉ ሴቱና ወንዱ ወጣቱና ሽማግሌው በአንድነት ተቀላቅሎ ሳየው መራራው የዓለም ኑሮ በመጠኑ ምሬቱን ይቀንስልኝ ነበር። የዛሬው ትርኢት ግን በፍጹም አላስደሰተኝም። የሀገር ህዝብ በጨቋኝና በተጨቋኝ ሁለት ድርጅቶች ተከፍሎ እንዳይሆን ሰጋው። የማያዋጣ አግልምኞትም ተወጥኖ እንዳይሆን ፈራው። ችግርን በሽታንና ድንቁርናን እንዲሁም የውጭ ጠላትን የምንከላከልበትን ኃይል ገና ሳናደራጅ ለርስ በርስ መጠቃቃት እንደንሰላለፍ በማሰብ ህሊናዬ ተጨነቀ። እስኪ መጨረሻው ሊያው ወደ ቤቱ ገብቼ ክፍል ያስኩ ሻንጣዬን አስቀምጬ የክፍሌን በር ቆለፍኩና ወደ በረንዳ ሄጄ ቡና ከጠጣው በኋላ የከተማውን ሁኔታ ለማየት በእግሬ መዘዋወር ጀመርኩ። ከልጅነት እስከ ዕውቀት፣ ከድህነት ራስን ችሎ እስከ መኖር በደረስኩበት ጊዜ ሁሉ የማውቃት የታሰርኩባት የተፈታውባት በጠቅላላውም ብዙ ጉድ ያየውባት ብዙ ነገር ያሳየውባትና ያስተማርኩባት ከተማ በሁኔታው ሁሉ እንደንግዳ ባዕድ ሆነችብኝ። ነፃ የነበሩት ብዙ መንገዶች ማለፍ ክልክል ነው ወይም ቁም የሚል ምልክትና ድግን ድግን መትረየስ ያዙ ወታደሮች ይታዩባቸዋል። የተከለከሉትን መንገዶች እየተውኩ ባልተከለከሉት መንገዶች በትካዜ ስጓዝ ጳውሊ ለተባለው ታላቅ ባለቅኔ ወደ ተሰራለት ሐውልት የሚወስደውን የጳውሊ መንገድ የሚባለውን ጎዳና ይዤ ለመሄድ ብፈልግ ሰሌዳው ጥቁር ሆኖ በቀይ ቀለም የተጻፈ ቁም የሚል ምልክት ተደርጎበታል። የመንገዱን ስያሜ የሚገልጸው ሰሌዳ ተነስቶ ለራስምም ሳይሰጠው ይገኛል። ቆም የሚለውን ምልክት አልፌ ለመሄድ ስፈልግ ከመልክቱ አለፍ ብሎ ቆሞ የነበር መትረየስ ያዘው ወታደር የመትረየሱን አፈሙዝ ወደኔ አዙሮ ምን ነው ሰውዬ ማንበባት ይችላል እንዴ? እስኪ አልፈው የመጣው ምልክት ተመልከተው አለኝ። ወደ ምልክቱ በእጁ እያሳየ እሱን አይቻለሁ የሆነ ሆኖ የጳውሊን ሐውልት ጎበኛለሁ አልኩት። ከልከል ነው አለኝ። ለምን? እኔ ምን አውቃለሁ? የበላይ ተዛዝ ነው። የማን ሥራ ያጣይ በላይ ነው ሐውልት አትዩ የሚል አልኩት። አረ እኔ ወንድም እኔ ይሄን አላውቅም። ታዘዣለሁ፣ ተዛዙን መፈጸም አለብኝ። እንግዲያውስ በመንገድ የሚያልፈን ሁሉ ግደል ተብለህ ተዛዝ ተሰጥቶ እንደሆነ ግደለኝ እንጂ አልቀርም ብዬ በተከለከለው መንገድ መሄድ ሲጀምር፣ አንተ ሰው እብድ ነህ እንዴ? ኋላ ጉድ ይፈላብሃል እያለ ፍሽካ በመንፋት ተከተለኝ። እንዳይተኩስብኝ ትዕዛዝ ስላልተሰጠው ነው እንጂ ለኔ ይወጥ አዝኖ ዝም እንዳላለ በሁኔታው ተረድቻለሁ። ፍሽካው ተደጋግሞ ሲጮህ አንድ ድሮ የምንተዋወቅ ሻለቃ ከሁለት ወታደሮች ጋር መጣና በትህትና ሰላምታ ሰጠኝ። እኔም እንደዚሁ በትህትና ሰላምታ ሰጠሁት። እርሶ ነዎት እንዴ? አለኝ ፈገግ ብሎ። እባክዎ ይህ ሁሉ ጣጣ ምንድን ነው? የባሰ አለ አገርህን አትጣላሉ? አልኩ። እባክዎ መኖር ችግር ነው አለኝ። ነገሩ ምንድን ነው? ሐውልት ለማየት የሚያስከለክል? ሐውልቱ እንዳይታይ አይደለም፣ ጽሑፉ ተፍቆ ሌላ ለጊዜው ተስማሚ የሆነ ቃል እስኪተካበት ድረስ ነው። እንደሚያውቁት እዚህ ላይ ያለው ቃል ነጻነት፣ ነጻነት፣ እኩልነት፣ ወንድማማችነት የሚል ነገር ስለሚበዛበት ለጊዜው አስቸጋሪ ነው ሲለኝ፣ ባለመትረየሱ ወታደር እባክዎ ሻለቃዬ ወደዚህ ወጣ በሉና ተነጋገሩ አለ። ሻለቃውም ንግግራችንን ሳንጨርስ እየሰጋና እየፈራ ይበሉ እስኪ ደንቡ ጠብቁማልና መለስ ስንበል አለኝ። እኔም ለጊዜው ተመለስኩ። ይህ ሐውልቱ እንዳይታይ የተከለከለው ጸሐፊ ከጻፋቸው ታላላቅ የፍልስፍና የሞራል መጽሐፎች መካከል አንዱ ነጻነትና እኩልነት የተባለው መጽሐፍ ነበር። ከዚህ መጽሐፍ ውስጥ የሚከተሉት ግጥሞች ተጠቅሰው በሐውልቱ ግርጌ ተቀርጸው ነበር። ተረግጦ ተገፍቶ፣ አልቅሶ ተጠቅቶ፣ ተርቦ ተጠምቶ፣ በድንቁርናና በሕማም በስቃይ በረሃብ በችግር እየተንገላቱ ዘላለም ከመኖር ከእኩልነትና ከነጻነት ጋር ይሻላል መቃብር። እንኳን ከውርደት ጋር፣ እንኳን ከችግር ጋር፣ ከደዌ ከጥቃት፣ ከክብር ጋር ቢሆን ከብዙ ጌትነት ኑሮ ጣዕም የለውም ከሌለው ነጻነት። በዓይንህ አስመስክረህ አላፊ መሆኑን ሁሉም በየተራ ሞት አይቀርምና ብትደፍርም ብትፈራ፣ የአገሬ ልጅ ቁረጥ መቃብር ለመውረድ ከመብትህ ጋር። ወንድም ሲሆንና መልካም ሲሰራ እንጂ ከባዕድ የሚለየው ነጻነትህንና መብትህን ከነሳህ ወገንም ጠላት ነው። እነዚህ ብርቱ የነጻነት ደወሎች የተጻፉበትን ሐውልት ያየ ሁሉ ከፍ ብዬ የገለጽኩላችሁን አዲስ ያገዛዝ ዘዴና እነዚህን ቃሎች እያመዛዘነ የንቅናቄ መንፈስ እንዳይፈጥር መከልከል ግድ ሆኗል። ይህን ብቻ ሳይሆን የሕዝብ ባለውለታ የሆኑ ያለፉ ብዙ ታላላቅ ሰዎች መታሰቢያዎች ሁሉ እንዲጠፉ ጥረት በመደረግ ላይ ነበር። የሆነ ሆኖ ይህ ሁሉ ድካም እንዲያው ለጊዜው የሚደረግ ቅንቅን ነበር እንጂ በየቀኑ እየገነፈለ የሚያድረውን የዘመኑን የሕዝብ ፍላጎትና የነጻነት ስሜት ሊደመስስ የሚችል አልነበረም። እኔም ሁሉን አይቼ አንድ ጊዜ ጉዳቸውን እስክገልጸው መታገዝ ግድ ስለሆነብኝ ዝም ብዬ ወደ ሆቴሌ ተመለስኩ። ምዕራፍ 12 ከፍተኛ እንቅስቃሴ ስለመመስረታችን። ማታውኑ ወደ አንድ ወዳጄ ቤት ሄድኩ። ከዚያው ራት እንድበላ ጋበዘኝና ቤቱ ቆየው። ራት ገና ከምሽቱ ባንድ ሰዓት ተኩል ቀረበ። ባየሁት ሁሉ ነገር በጣም ተገርሜ ነበር። ከወዳጄ ጋር ያስደነገጠኝን ነገር ሁሉ እያነሳሁ ስንጨዋወት ራትም ስንበላ ጊዜው ተፋጥኖ ለሶስት ሰዓት ሩብ ጉዳይ ሆነ። እኔም የኪስ ሰዓቴን አውጥቼ አየሁና ሶስት ሰዓት መሆኑ ነው፣ እንግዲህ ወደ ሆቴል ልሂድ አልኩ። ወዲያው የቤቱ ባለቤት የሆነው ወዳጄ የእጅ ሰዓቱን አየና ሰዓት አልፎ የለም እንዴ? አሁን አደርስም። ለመሆኑ ከየትኛው ሆቴል ነው ያረፍከው አለኝ። ኑቫኖ ሆቴል ነው። ማርሻል ጃፈሮስ? አዎ ተብሏል መሰል። ለመሆኑ አሁን ሰዓት የሚያልፈው እንዴት ነው? ከሶስት ሰዓት በኋላ አትንቀሳቀሱ ተብሏል አለኝ። ለመሆኑ ይህ ሁሉ ድካም ለምንድን ነው አልኩት። እንዲያው መጨነቅ ነዋ ሲል ከመለሰልኝ በኋላ ወዳጄ ንግግሩን በመቀጠል ባለፈው ጊዜ የገቡትን ቃል ሁሉ ሌላ ነበር። የህዝቡን ጥቅም፣ የህዝቡን መብትና ነጻነት እናከብራለን፣ ህጎችን ለማስፈጸም ሙሉ ነጻነት ያለው ህጋዊ ፍርድ ቤት፣ ህዝብን ለመምራት ስጦታና ልምድ እንዲሁም ዕውቀት ያላቸው ሰዎች አባሎቹ የሆኑ ሰላማዊ መንግስት እናቋቁማለን፣ የህዝብን የኑሮ ፍላጎት ሊያረኩ የሚችሉ የልማት ድርጅቶች እንዲስፋፉና እንዲቋቋሙ እናደርጋለን፣ ትምህርትንና የሥራ ይዞታን በችሎታ እንዲካሄድ እናደርጋለን፣ ያለ ምክንያት የህዝቡን ጥቅም የሚዘርፉ የውጭ አገር ዘራፊዎችን እንቆጣጠራለን፣ የሚወጡትንም እናስወጣለን ብለው ነበር። ይህም ህዝቡን በጣም ያስደሰተ ታላቅ ተስፋ ነበር። ነገር ግን ተስፋው ሁሉ ተዘንግቶ በህልም እንኳ ያልታሰበ ነገር ሆነ። ከፊተኛው የኋለኛው ይከፋል የተባለውም ነገር ተፈጸመ። ሌላውን ጥቃት በዛበት ይል የነበረው ህዝብ የእርግጫ ማረፊያ ሆነ። የትናንትናዎቹ የህዝብ ጠበቃዎች ነን ባዮች ዛሬ የባሱ የህዝብ ጠላቶች ሆኑ ሲል ከቁጭት ጋር ነገረኝ። እኔ እኮ ድሮም አልኩት፣ ህዝብ ተቆጣጥሮ ጥቅሙንና መብቱን ካልጠበቁ አንድ አይነት ልዩ እምነት ያለው ድርጅት ብቻ ለጠቅላላው ህዝብ ተስማሚ የሆነ መንገድ ሊከፍት አለመቻሉን ደጋግሜ ነግሬያቸዋለሁ። ወታደሮች የአገርን ነጻነት እንዲጠብቁ እምነት የተጣለባቸው በመሆናቸው በዚህ በኩል ያላቸውን ሁሉ ልናከብርላቸው ይገባል። ለአገር ነጻነት አብረናቸው ልንሞትም ይገባናል። አስቀድመው ለመሞት የተዘጋጁ እንደመሆናቸው መጠን ለጤንነታቸውና ለመልካም አኗኗራቸው ልናስብላቸው፣ ልንጠነቀቅላቸው፣ አደጋና ሞት በደረሰባቸውም ጊዜ ለቤተሰቦቻቸው ልናዝንላቸውና ልንራራላቸው፣ አስፈላጊም ሲሆን ልንረዳቸው ይገባናል። እንግዛችሁ እንዲሉ ግን አንሻም። መሪዎች እንጂ ገዢዎች አንፈልግም። ለመሪነትም ታንክ፣ መድፍ፣ የጦር አውሮፕላንና መትረየስ ሳይሆን የበሰለ አእምሮና ሰዎችን የመቻል ልምድ አስፈላጊዎች ናቸው። የጦር ኃይል የሚፈለግበት አንድ ቋሚ ጉዳይ አለ። ይኸውም ከህዝብ ጋር ተረዳድቶ አጥቂ ጠላትን መመለስና ጸጥታን መጠበቅ ነው። ሁሉም ነገር ሰሪውን ይፈልጋል። ሆስፒታሎች በከፍተኛ የሕክምና ሙያ የሰለጠኑ ሐኪሞችንና በተራቀቁ ሳይንቲስቶች የተገኙ መድኃኒቶችን፣ እርሻዎች የእርሻ ትምህርት ወይም ልምድ ያላቸው ገበሬዎችንና የእርሻ መሳሪያዎችን፣ ፋብሪካዎች የመኪናዎቻቸውን ጉድለትና መሙላት የሚያውቁ የቴክኒክ አዋቂዎችን፣ የጉልበት ሰራተኞችንና ፋብሪካው ሰርቶ ለሚያወጣቸው ልዩ ልዩ ዕቃዎች የሚያስፈልጉ ጥሬ ነገሮችን፣ ትምህርት ቤቶች የበሰሉ አስተማሪዎችን፣ የመማር ችሎታ ያላቸው ወጣቶችንና የትምህርት መሳሪያዎችን፣ በጠቅላላው ማንኛችንም የሥራ ድርጅቶች ተስማሚያቸው የሆኑ አዋቂዎችንና ሌሎች ነገሮችን ይሻሉ። ሕግና አስተዳደርም ለብቻቸው ተስማሚዎቻቸውን፣ አዋቂዎቻቸውን የሚፈልጉ ናቸው። የዓለም ፍላጎት ይህ ሲሆን በታንክና በመድፍ ኃይል ብቻ ዓለምን እናንቀሳቀሳታለን ብሎ መወጠንና ሁሉንም የኃይል ጥገኛ ማድረግ የሁከትና የድህነት ምንጮችን አውቆ መክፈት ነው ካልኩት በኋላ ንግግሬን
በመከተል ሀገራችንና ንጻነታችንን የሚያሰጋ ነገር ሲመጣ ወንዶች ብቻ ሳይሆኑ ሴቶች ጭምር ጎልማሶች ብቻ ሳይሆኑ ሽማግሎችና ወጣቶች ጭምር ለጦርነት መሰለፍ አለባቸው። በሰላም ጊዜ ግን ሁላችንም በየስራችን ስጦታችንና ችሎታችን በሚፈቅደልን ቦታ ተሰማርተን ለኑሯችን አስፈላጊ የሆኑ ነገሮችን መስራት አለብን። በሰላም ጊዜ ምን መጨነቅ? የምን መረገጥ? የምን መታሰር? ስል ተናገርኩ። ወዳጄም ጠመንጃ ያዘ ብቻ ይርገጣችኋሉና አለ። ሰባራ ሁሉ መልሶ አይረግጣውም። የሱ እግር ተሰብሯል። ለጠመንጃ ለመገዛት ነው ፉኑ ፉኑ አልኩ። ከተቀመጥኩበት ወንበር ብድግ ብዬ እጄን ለመታጠብ እየሄድኩ መቼ ነገሩ ገባቸውና አለ ወዳጄ። ቆይ እንዲገባቸው እናደርጋለን አልኩ። እጄን እየታጠብኩና እሱን እየተመለከትኩ ለሁሉም እኮ እውቀት ያሻል አለ ወዳጄ። እኔም እጄን በፎጣ እያደረግኩ መልካም በዳዮች ለማወቅ ቢሳናቸው ተበዳዮች ለምን አያውቁም አልኩት። ከዚያም ወደ ነበርኩበት ወንበር ሂጄ እንደተቀመጥኩ የባልንጀራዬ ሚስት ትንሽ የቡና ማንቆርቆሪያና ስኒዎች በቡና ማቅረቢያ ዕቃ ላይ አምጥታ ከጠረጴዛው ላይ ካስቀመጠች በኋላ ከባሏ ወንበር ጠግ ካለ አንድ ወንበር ላይ ተቀመጠችና በሶስቱ ታላላቅ ስኒዎች ቡና ቀርታ በሶስታችን ፊት አስቀመጠች። ጥቂት ጸጥ ብለን ቡናውን ከስኳሩ ስናገናኝ ቆየን። እኔም ይህ ሁሉ እኮ የፍርሃትና የራስ ብቻ ፍቅር ውጤት ነው በማለት ከወዳጄ ጋር ጀምሬው የነበረውን ውይይት ቀጠልኩ። የባልንጀራዬ ሚስትም ንግግራችንን ስትሰማ ቆይታ ስለነበር ምን አሞት ያለው ወንድ አለ ብለው ነው? በአሁኑ ጊዜ ከወንዶች ይልቅ ሴቶች እንሻላለን። እኛስ ብንጠቀም ሴቶች ነን። እንብዛም ማያሳፍር ወንድ ወንድን እያየ ሲንቀጠቀጥና ሲረገጥ የሚኖረው ለምንድን ነው? አለች ከስሜት ጋር። አይ ሁሉም ዝም የሚለውና የሚታገሰው እስኪሰለቸው ነው እንጂ ሲብሰው ማን ዝም ይል ብለሽ? አለ ወዳጄ። ይህስ የተረቱ ነገር ነው አለች የወዳጄ ሚስት። ንግግሯንም ቀጥላ አንድ ፈሪና ሁለት ደፋር ሰዎች ለአደን ሂደው በበረሃ ሲዞሩ ከዋሉ በኋላ ጊዜው ስለመሸባቸው በአንድ ዱር ጥግ ማደር ግድ ሆነባቸው። ከዚያም ሲተኙ ፈሪው ሰውዬ እፈራለሁና እመሃል አስተኙኝ ብሎ ሁለቱን ጓደኞቹን ለመነ። ጓደኞቹም ልመናውን ተቀብለው እመሃል አስተኙት። ነገር ግን አጥቂ ሁሉ ፈሪን ማደን ልማዱ ነውና ሌሊት ጅብ መጥቶ የፈሪውን ሰው እግር ይዞ መቆርጠም ጀመረ። ፈሪው ሰውዬ ጅቡን ለማባረር ፈርቶ እግሩን እየቆረጠመው ዝም አለ። አጥንቱ ጎርደምደም ሲል ጓደኞቹ ሰምተው ምን ነገር መጣ? አውሬ ምን አጥንት ይቆረጥማል? እያሉ ራሳቸውን ቀና ቀና ሲያደርጉ ፈሪ ሰውዬ ዝም በሉ ዝም በሉ ጅብ ነው እንዳይበላን ሲል በሹክሹክታ ተናገረ። አሁን ምን አጥንት ነው የሚቆረጥም? አረ ተነሱ በዛፉ ላይ ያንጠለጠልነውን ስጋ አውርዶ በልቶት እንደሆነ አለ አንዱ ጓደኛ። ዝም በል እግሬን ነው የሚበላ እንዳይበላን ዝም በል አለ ፈሪው ሰው በሹክሹክታ አፉን በእጁ እየተመተመ። ጓደኞቹም አረ ቡርቂ ምን እስክትሆን ነው የምትጠብቀው? ስጋህንማ በልቶታል ነፍስህን እንዳይበላት ነው የምትጠብቀው ብለው በፍጥነት ተነሱና ጅቡን ካባረሩ በኋላ በበነጋው እግረ ቆራጣውን ፈሪ ጓደኛ ባልጋ ይዘው ወደ መንደራቸው ጉዞ ጀመሩ የሚል ተረት በመጽሐፍ ላይ አንብቤ ነበር። አሁንም የኛ ወንዶች ነፍሳችሁ እስክትኮነን ትጠብቁ እንደሆነ ነው እንጂ ስጋዊ ክብራችሁስ እስከ መጨረሻው ተገፏል አለች። በዚህ ሴት ንግግር ሁለታችንም ተነካን። ካልሽ ከነገ ማታ ጀምሮ ከቤታችን ብዙ እንግዶች ይመጣሉና ብዙ ስኳርና ሻይ ቅጠል አዘጋጂ አላት። ይሆንልህ እንጂ አንዳንድ ጆንያ ስኳር እገዛለሁ አለች። አንተም እዚሁ መሰንበት አለብህ አለኝ ወደ እኔ ዞር ብሎ። አረ እኔ ሳለሁ አልኩት። ከዚህ በኋላ ሴትዮዋ የእንግዳውን አልጋ ልታስነጥፍልኝ ወደ እንግዳ መኝታ ቤት ሄደች። እኛም እስከተኛንበት ጊዜ ድረስ ስንመካከር ቆየን። በሳምንቱ ማምሻ በወዳጄ ቤት ሳሎን ብዙ ወንበሮች ተደርድረው ነበር። ሳሎኑ ልክ የስብሰባ አዳራሽ ከመምሰሉ በላይ የጸጥታና የስጋት አየር ይንሳፈፍበታል። በሳሎኑ ውስጥ ከወዳጄና እኔ በቀር ከድሮ የምናውቃቸውና በሳምንቱ ውስጥ ጉዳዩን ያማከርናቸው የድሮው የትምህርትና የማስታወቂያ ሚኒስቴር አንድ ወጣት ዶክተር፣ አንድ ነጋዴ፣ አንድ ባለ ኢንዱስትሪ ሰውዬ፣ አንድ የማተሚያ ቤት ባለቤት፣ ሌሎችም ብዙ ሰዎች አብረውን ተቀምጠው ነበሩ። ምንም እንኳ የስሜት ስጋት በቤቱ ጣራ ስር ቢያንዣብብ በእያንዳንዳችን ግንባር የፈገግታ መልክ ይታይ ነበር። የወዳጄ ሚስት ከገረዷ ጋር ሁና ከቁጥራችን ልክ የሚበልጡ ስኒዎችና ሻይ አምጥታ ሁላችንንም በሳቅና በፈገግታ ሰላም ካለችን በኋላ ሻዩን ቀዳችልን። ገረዷ ወደ ማድቤት ስትመለስ በሩን ዘግታ ከኛ ጋር ተቀመጠች። ምንም እንኳ ሴትን ምስጢር ማካፈል አደገኛ ነው የሚባለው ነገር ብዙ ጊዜ እየሆነ ባገኘው እንደ ወዳጄ ሚስት ያለችውን ጀግና ሴት ከወንድ በበለጠ ስለምትተማመናት አብራን መቀመጧ አስደሰተኝ እንጂ አላጠራጠረኝም። ሻዩን ከጠጣም በኋላ ሁሉም አንዱ የሌላውን አፍ እየተመለከተ ዝም ብሎ ሌላ ሌላውን ማውራት ሆነ። በስሜትና በፍላጎት አንድ የሆኑ ሰዎች ሐሳብ ለሐሳብ ለመለዋወጥ እርስ በርሳቸው እንዴት እንደሚጠራጠሩ ለማመን የኛው የዚያ ጊዜ ሁኔታ ይመሰክር ነበር። ሁሉም ዳርዳር እያለ ጥቂት እንዳወራን እስከዚህ ተፈራርተን ነው ቁም ነገር የምንሰራው ስል በድንገት በበርቅባቸው ጊዜ ሁሉም ደነገጡ። ንግግሬን ቀጠልኩና ምንድነው ፍርሃቱ? ልንመካከር ተሰብስበናል፣ እንመካከር አልኩ። የድሮ ሚኒስትር እያለ ጉሮራውን ካጠራ በኋላ ወደ እኔ እየተመለከተ እውነት ነው፣ ነገሩ መቼም ግልጽ ነው። ችግሩ ህዝቡ ባንድ ላይ እንዲነሳ ማድረጉና መሰብሰቡ ነው እንጂ ለመመረሩ ሁሉም ተመሯል አለ። መሰብሰቡ ቀላል ነው። ሁሉም በያለበት ከመሰሉ እየተሰበሰበ ይመካከርና አንዴ ገንፍሎ መነሳት አለበት። ይህ ከዛሬ በፊትም የምናቀው ነገር ነው አልኩ። ወጣቱ ዶክተር ክርኑን ከወንበሩ ላይ አስደግፎ ወፈር ያለችና ጠርታ የተላጨች ጉንጩን በመዳፉ አስደግፎ ሻይ የነበረበትን ስኒውን እየተመለከተ እሱስ ሁሉም ደህና ነው፣ ነገር ግን መጀመሪያ ለሁሉም ነገር እቅድና ጥነት ማድረግ ጠቃሚ ነው አለ። እውነት ነው፣ እቅድ ማዘጋጀት ያሻል፣ ነገር ግን ጉዳዩ የተፋጠነ መሆን አለበት። እኛ እስከዚህ ምን አስጨነቀን? እኛ መንግስት ገልብጠን ለመያዝ አንፈልግ። እኛ የምንሻው ህዝቡ ባንድ ላይ ተነስቶ በህግ እንመራለን እንጂ በጠመንጃ አንገዛም። ለክፉ ጊዜ ሁላችንም ወታደሮች ነን። ለነጻነታችንና ለሀገራችን ሁላችንም ለመሞት ዝግጁ ነን። ለዚህ ተፈልጉን እንደሆነ አብረን እንሰለፍ። ጊዜው ሰላም ከሆነ ግን በእናንተ ስር መጨቆንን አንቀበልም እንዲል ነው አልኩ። ዶክተሩ መለሰና ታዲያ እኮ ለዚህም ህዝቡ እንዲያውቅ ልዩ ልዩ ውሳኔዎችን እያዘጋጁና እያተሙ ውስጥ ውስጡን ለህዝቡ ማዳረስ ያሻል አለ። ታዲያ ምን አለ አለ ወፈር ያለው የማተሚያ ቤቱ ባለቤት ገለል ብሎና እግሩን ዘርጋ አድርጎ ከተቀመጠበት ወንበር ላይ ቀና ብሎ እየተደላደለ ንግግሩንም ቀጥሎ ማተሚያ ቤቱ በእጃችን ነው አለ። እኔም ሁለቱን እጆችን ግጥም አድርጌ እንደያዝኩ በእውነቱ እርስ በርስ ተማምነንና ቆርጠን ከተነሳን በዚህ ብዙ ችግር የሚያጋጥመን አይመስለኝም። እነሱ እነማን ናቸው? በድሮ መንግስት ጊዜ ከመንግስቱ መሪዎች ይልቅ ህዝብን ያጠቁ እነሱ ነበሩ። በሰዎች ተጠግተው ያደርጉት የነበረው አጥቂነት አልበቃቸው ብሎ አሁን ደግሞ ሁሉንም በእጃቸው አድርገው በህዝብ ሊጫወቱ ተነሱ። የነሱ ዓላማ ይከሆነ እኛ ደግሞ ሌላ ዓላማ መፍጠር አለብን። እኛ ሁሉ ነገር በእጃችን ያለ ህዝቦች ከተባበርን አንድ ድርጅት አፍርሰን ሌላ መመስረት አያቅተንም። የገዛ አገሩን ህዝቦች ጨቁኖ መግዛት ከፍተኛ ዓላማው የሆነ ማርሻል የሚመራውን የጦር ድርጅት አፍርሰን ከአገሩ ህዝብ ጋር ተመሳስሎ የአገሩን ነጻነትና ጸጥታ የወገኖቹን መጠበቅ የመጨረሻ ዓላማው የሆነ ማርሻል የሚመራው የጦር ድርጅት ማቋቋም አለብን። ለነጻነት ጥበቃና ህግን ለማስከበር የተደራጀ ኃይል ያሻናል። ነገር ግን ይህ ኃይል ራሱ የህግ ተቃዋሚና የነጻነት ጠላት ከሆነ እሱን አፍርሶ ለታሰበው ዓላማ የሚውል ድርጅት ማቋቋም ያሻል። የዛሬዋ ዓለም የድሮዋ ዓለም አይደለችም። በዛሬዋ ዓለም በራሳቸው መንደር ብቻ ለሚንጎራደዱና የገዛ ወገናቸው ለሚጨቁኑ ጦረኞች ቀርቶ ለዩልዩስ ቄሳር፣ ለናፖሊዮን፣ ለሂትለርና ለሌሎችም ታላላቅ ጦረኞች ቦታ የላቸውም። በዛሬዋ ዓለም ሰዎች የሚሹት በሰላምና በነጻነት ተቀምጠው የኪነ ጥበባትና የስነ ጥበባት ስራዎችን ከጉልበት ስራዎች ጋር አዋህደው በማሳደግ የተሟላ ኑሮ ማግኘት ነው እንጂ መውረርን ወይም መወረርን አይደለም። ጭቆና እርኩስ ነገር ነው። ጭቆና የድንቁርና መጋረጃ ነው። ጭቆናን የምንቃወመው ለጊዜው በሰዎች ላይ በሚያደርሰው ጉዳትና ጥቃት ብቻ ሳይሆን ለወደፊቱ ለሰው ትውልድ መልካም መንገዶች የሚከፍቱ አካላዊና መንፈሳዊ ዕውቀቶችን አፍኖ ስለሚያስቀር ነው። ፍርሃት የመሻሻል ሐሳቦች መቅሰፍት ነው። ሰው ሳይደርስባቸው ከቀሩ ጥበቦች ይልቅ በፍርሃት ታፍነው የቀሩት ብዙዎች ናቸው። ክፋትን፣ ወንጀልን፣ ብልግናን ራሳችን ከራሳችን እናርቃቸው። ከዚህም ለመድረስ በእውቀትና በትምህርት መሻሻል እንጂ በጠመንጃ መቃጣት አያሻንም። እንግዲህ ህዝብ ይህን ማወቅ አለበት አልኩ። እውነት ተናገሩ አለ ባለ ኢንዱስትሪው ሰውዬ ወደ እኔ እየተመለከተ። ንግግሩንም በመቀጠል እኛ መቼ የወታደርነት ስራን ተቃዋሚዎች አይደለንም። ለማንም ሀገር የጠነከረ ወታደራዊ ድርጅት ያሻዋል። እኛ የተቃወምነው ወታደራዊ አገዛዝን ነው። ስለዚህ ህዝብና ወታደርን ከመከፋፈል ይልቅ የገዥነት ጥም የያዛቸው የጦር አለቆችን ተቃውመን ወታደሮቻችንን ባሉበት እንዲሆኑ ማድረግ ይገባናል አለ። በዚህ ጊዜ የድሮው ሚኒስትር ቀበል አደረገና ችግሩ ዝቅተኛ መኮንኖችና ወታደሮች ያለቆቻቸውን ቃል ስለሚያመልኩ ነው እንጂ ጉዳዩን ከተረዱትማ ነገሩ ቀላል ነው። ወታደሮች ያገራቸውን ህዝብ ለጦር አለቆቻቸው ለማስገዛት ከመታጠቅ ይልቅ ወገናቸውን ወደ መልካም እድል ሊያደርሱ የሚችሉ መሪዎችን ቢደግፉ ህዝብ የነሱ ጠላትና ተቃዋሚ ሆኖ ከመነሳት ይልቅ በሰላም አርፎ እየሰራ ኑሮውን ሲያሻሽል የነሱም ኑሮ አብሮ ይሻሻል ነበር። ወታደሮች ጥቅማቸውን የሚያገኙት ሰርቶ ግብር ከሚከፍለው ህዝብ እንጂ ከማርሻሎቻቸውና ከጀነራሎቻቸው ጌጣጌጥ አይደለም። ስለዚህ ከህዝብ ጎን መሆን እንጂ ለጥቂት የጦር መኮንኖች ደስታና ፍላጎት ብለው ከወገናቸው ጋር መዋጋት አይገባቸው። ሁከት ቢነሳ የሚያልቁትና ቤተሰባቸውን በመከራ ላይ ጥለው የሚያልፉት ዝቅተኛ መኮንኖችና ሹማምንት እንዲሁም ተራ ወታደሮች ናቸው። ጀነራሎች ግን መጀመሪያም ወደ ጦር ግንባር አይገቡ፣ ገብተውም ቢሞቱም ለቤተሰባቸው የሚሆን በቂ ሀብት አላቸው። ቤተሰባቸው በችግር ላይ አይወድቅም አለ። በገዥነቱም ቢሆን ወታደራዊ አገዛዝ ስለተባለ በስሙ ብቻ ይደሰቱ እንደሆን እንጂ ሰውን ጨቁኖ የሚገኘው ክብር ከማርሻሎችና ከጀነራሎች አልፎ ለምስኪኑ ዝቅተኛ መኮንን ተራ ወታደር የሚተርፈው ነገር የለም አለ ወጣቱ ዶክተር። ታዲያ ወታደሮችን ሁሉ እንዲያውቁት ለማድረግና እርስ በርሳችን ደም ከመፋሰስ ለመዳን ምን ማድረግ ይሻለናል ስል ሁሉንም ጠየቅኩ። የድሮ ሚኒስትር ቀበል አደረገና እኔ የማውቀው ወዳጄ የሆነ አንድ ለህዝብ ጥቅምና ለእውነተኛ ነገር የሚሞት አሁን በሚደረገው ነገርም በጣም የሚበሳጭ አንድ ሙሉ ጀነራል ስላለ እሱ ለተራ ወታደርና አንዳንድ እውነትን ለሚፈልጉ መኮንኖች ጉዳዩን ሊያስረዳልን ይችላል አለ። በጣም ጥሩ አልኩ። ንግግሬንም ቀጥዬ ይህ ከሆነ ሁላችንም በያለንበት እንዳይታወቅብን ሆነን ህዝብን ወጥረን ማስረዳት አለብን አልኩ። ከዚህና ከቀረውም ውይይት በኋላ ሁላችንም በየያለንበት እያስረዳን ባለመተሚያ ቤቱ ባለኢንዱስትሪውና ሌሎችም ብዙ ይረዱን ገበሬውንም ነጋዴውንም ባላገሩንም የጠመንጃ ተገዢ ከመሆን ነፃ ወጥቶ ፓርላማና ህጋዊ አንመሪዎች ያሉበት መንግስት አቋቁሞ ራሱን በራሱ ህግ እንዲመራ አስተማር ነው። ሁሉም ጉዳዩን ያስብበት ጀመር። እኔም ከርሻይ ቦታ እየተመላለስኩ ከጓደኞቼ ጋር እመካከር ነበር። ሁላችንም በያለንበት ብዙ ተግባር ከፈጸምንና አብዛኛውን ህዝብ ከኛ ጋር ካደረግን በኋላ ጠቅላላ ውሳኔ በምናደርግበትና እቅዱን በምናጠድቅበት የመጨረሻ ቀን ሰፊ ቦታ አስፈለገን። ይህን ለማድረግ ከአንድ ሰፊ ደን በቀር ሌላ ስለማይሻለን አንድ እሁድ ቀን ጧት እያንዳንዳችን እየሾለክን ከከተማ በመውጣት ከተቃጠርንበት ደን ተገናኘን። ከዚያም በብዛት እንደተሰበሰብ ጥቂት ከተወያየን በኋላ እቅዱን እንድናዘጋጅ በጓደኞቻችን የተጠየቅነው ሰዎች ረቂቁን አውጥተን ለተሰበሰቡት የነጻነት ሰራዊቶች አቀረብን። የተዘጋጀው እቅድም ባጭሩ ሲገለጽ የሚከተለው ነበር። አንደኛ፣ በየቦታው ተሰራጭተው ህዝቡን እንዲያስነሱ የተመደቡት ሰዎች ቀደም ብለው በየተመደቡበት ቦታ እንዲደርሱና ከተወሰነው ቀን አንድ ቀን ቀደም ብለው ህዝቡን ያለውን ማንኛውንም መሳሪያ ሌላ የሌለው እንኳ መጥረቢያና ዱላ ይዞ እንዲጠባበቅና የሬዲዮና የቴሌቪዥን ጣቢያዎችን ለማያስችለን መልእክተኞቻችን በያዟቸው የነፋስ ሬዲዮኖች አማካይነት አዋጃችን ሲሰማ ወዲያውኑ ወደ ዋና ከተማችን እንዲገሰግስ አስቀድሞ መልእክተኞችን በየቦታው መላክ። ሁለተኛ፣ ከህዝብ ጋር ያልተባበሩትና ለወታደራዊ መሪዎች ታማኞች ነን የሚሉ ወታደሮች በሚጠቀሙባቸው መገናኛዎች ላይ ያልታሰበ አደጋ በመጣል የባቡር መስመሮችን በመቁረጥ አውሮፕላን ማረፊያዎች ላይ ማሰናከያዎች በመደርደር የቴሌፎን መስመሮችን በመቁረጥ ድንገተኛ ተግባር መፈጸም። ሶስተኛ፣ ከህዝብ ጋር የሆኑት ወታደሮች ከኛ ጋር በሆነው ጀነራል እየታዘዙ ከያሉበት ክፍል ያለውን መሳሪያ ታንክም ቢሆን መድፍ አውሮፕላንም ቢሆን ጠመንጃ ያገኙትን ሁሉ እየያዙ ከህዝቡ እንዲቀላቀሉና ከእርስ በርስ ጦርነት እንዲያድኑን እንግዛባዮች ከገፉም በስራ ላይ እንዲያውሉልን። አራተኛ፣ ህዝብን በኃይላችን መግዛት አለብን ያሉትን ፓርላሜንቱን የዘጉትን የህዝብን መብት የቀሙትን ወታደራዊ ባለስልጣኖች ቢቻል እጃቸውን የሚይዙ ያለዚያ የትም መውጣት እንዳይችሉ ቤት ቤታቸውን ከበው የሚጠብቁ ወታደሮችና ሌሎችም ባለመሳሪያዎች መመደብ። አምስተኛ፣ ከሁሉ አስቀድሞ የመናገሪያ መሳሪያዎችን እጅ ማድረግና የተመከረውና የተጠነቀቀው ህዝብ እንዲነሳ ማወጅ። ስድስተኛ፣ በተቻለ መጠን ደም እንዳይፋሰስ ውከት አጫሪ ሆኖ አለመገኘትና መብታችንን እንጂ ጦርነት የማንፈልግ መሆናችንን ማስረዳት። ሰባተኛ፣ የተዘጋው ፓርላሜንት ተከፍቶ በጦር ኃይል ታግደው የኖሩት የሁለቱም ምክር ቤት አባሎች እንዲሰበሰቡና ስለ ሀገራችን የወደፊት እድል አንድ ውሳኔ እንዲሰጡ ማድረግ። ስምንተኛ፣ ያለ ምክንያት የታሰሩ የፖለቲካ እስረኞች ሁሉ እንዲፈቱ ማድረግ። ዘጠነኛ፣ ለጊዜው ከሲቪልና ከወታደራዊ ታላላቅ ሰዎች የአስተዋይነታቸውና ለህዝብ የነበራቸው ግምት ከፍተኛነት የታወቀላቸው ሹማምንት ተመርጠው የምክር ቤቱን ሐሳብ እየተቀበለ ለህዝቡ የሚስማማውን መንግስት ለማቋቋም የሚያስችልና ለጊዜው ህዝቡን የሚመራ ድርጅት እንዲያቋቁም ማድረግ። አስረኛ፣ ይህን እንዳናደርግና በጦር ኃይል ስር ጭጭ ብለን እንድንኖር ብቻ የሚፈልጉትን ወገኖች ከዚህ ዓላማችን ቢያግዱን ሳንወድ በግድ ባለን ኃይል መጠቀም። አስራ አንደኛ ጦርነት ከተጀመረ አይቀር ድል ማድረግ ስላለብን በግንባር ለግንባር ውጊያ ብቻ ሳይሆን በደፈጣና በአደጋ መጣል ውጊያ መጠቀም። ይህም ሲሆን ታንኮችና ሌሎች የጦር መኪናዎች በሚያልፉበት መንገድ የኤሌክትሪክ ሽቦዎችን እየቆረጡ ማጥመድና ብረት የሆኑ ነገሮችን ሁሉ እንዲይዙ ማድረግ። ዲናሚቶችንና ሌሎችንም ፈንጂ ነገሮችን እየቀበሩ ማጥመድ። ለ ቤንዚን የተሞሉ ታላላቅ ጠርሙሶችን በመስኮት እያሾለኩ እየወረወሩ መኪናዎችና በታንኮች ላይ እየጣሉ ቤንዚኑ እዚያ ላይ ሲፈስ አከታትሎ የእጅ ቦምብ በመጣል በእነሱ ላይ ቃጠሎ ማስነሳት። ሀ በየቤቱና በየቦታው እያደፈጡ ግንባር ለግንባር ሳይሆን እየተበታተኑ የሚሄዱትን የህዝብ ጠላቶች በጥይትም ሆነ በምርኮ መልቀም። መ ባለ ሆቴሎች፣ ባለ ምግብ ሸቀጦችና ሌሎችም የከተማና የባለ አገር ነዋሪዎች እህል ውሃ ለመፈለግ ለሚመጣው የተቃዋሚ ክፍል ወታደር ምንም አለመስጠትና እንዲማረክ መጠየቅ። ለማጥቃት የሚፈልግ ከሆነም አስቀድሞ እሱን ማጥቃት። 12ኛ በሬዲዮ ሳይቋርጡ ህዝቡን ማበረታታትና የተቃዋሚው ክፍል ወታደሮችም በከንቱ ህይወታቸውን እንዳያጡና ለሌሎች ህይወት መጥፋት ምክንያት እንዳይሆኑ እየደጋገሙ መምከር። 13ኛ በዚህም ሁኔታ እንቅስቃሴውን መቀጠል። ምናልባት በዚህ መንገድ ፍጹም ድል ያልተገኘ እንደሆነም ከሀገራችን ከተሞች ወደ አንዱ ተዛውረን ህጋዊውን መንግስት ማቋቋምና ጨቁኑ የመግዛት ሱስ የያዛቸውን ወንበዴዎች እስከ መጨረሻው መዋጋትና የህዝብን መብት በውድም ሆነ በግድ ማስመለስ። 14ኛ እርቅና ስምምነት የሚፈልጉ ሁነው ሲገኙ ቶሎ ብሎ ለህዝብ መብት ተቃዋሚ ያልሆነ እርቅ ማድረግ። 15ኛ ማንም የውጭ መንግስት በእኛም ሆነ በወንበዴዎች በኩል እጁን እንዳያገባ በጥንቃቄ መጠባበቅ። ይህ ያዘጋጀነው እቅድ በተሰበሰበው ህዝብ መካከል ተነቦ ሁሉም ተስማምተውበት ከጸደቀ በኋላ እቅዳችንን በስራ ላይ የምናውልበትን ቀን በቀጠሮ ወስነን ተለያየን። ወደ አገር ቤት እንዲበትኑ የተመደቡትም ተላኩ። ጠቅላላ ዝግጅታችን በዚህ ይጠናቀቃል። ይህንኑ ዝግጅት ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።